የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የጥር 8 2016 ዓ.ም የማክሰኞ ምሽት መሰናዶ ጀመረ። ይቅርታ፣ የጥር 8 2016 ዓ.ም የሮብ ምሽት መሰናዶ ነው የጀመረው። መሰናዶዎቻችንን እናስተዋውቃችሁ። የኢትዮጵያ አየር ኃይል ዘመናዊ የውጊያ አውሮፕላኖችን መረከቡን አስታውቋል። በዚህ ዙሪያ በምሽቱ ዘገባ አለን። እንዲሁም ደግሞ ከዓለም ዙሪያ የተሰባሰቡ ዜናዎችና ዘገባዎችን ይዘናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን ከስቱዲዮ በመቆጣጠር አብራችሁ እንድታመሹ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ በአክብሮት እየጋብዝን አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገር።
በድጋሚ እንደምናመሻችሁ። ወደ ሶማሊላንድ መዲና ሀርጌሳ ሲያመራ የነበረን አንድ የኢትዮጵያ አየር መንገድ አውሮፕላን ሶማሊያ ወደ አየር ክልሏ እንዳይገባ በመከልከሏ ለመመለስ እንደተገደደ መታወቁ፣ የአረብ ሊግ ዋና ጸሐፊ የኢትዮጵያንና የሶማሊላንድ የመግባቢያ ስምምነት ሲያወግዙ፣ የአፍሪካ ሕብረት የጸጥታ ምክር ቤት በበኩሉ ኢትዮጵያና ሶማሊያ ውጥረት እንዲያረግቡ መጠየቁ ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ወደ ሶማሊላንድ መዲና ሀርጌሳ ሲያመራ የነበረን አንድ የኢትዮጵያ አየር መንገድ አውሮፕላን ሶማሊያ ወደ አየር ክልሏ እንዳይገባ በመከልከሏ ለመመለስ መገደዱ ታውቋል። የሶማሊያ ሲቪል አቪዬሽን ባለሥልጣን ባወጣው አጭር መግለጫ ንብረትነቱ የኢትዮጵያ አየር መንገድ የሆነው ዳሽ 8 ኪው 400 የበረራ ቁጥሩ ኢቲ 8372 የሆነ አውሮፕላን አስፈላጊው ፈቃድ ስለሌለው ወደ ሶማሊያ የአየር ክልል እንዳይገባ ተከልክሏል ሲል አስታውቋል። መግለጫው አክሎም በዓለም አቀፍ የአየር ትራንስፖርት ሕግና በሶማሊያ ደንብ መሠረት በረራዎች ከመነሳታቸው አስቀድሞ ከመዳረሻ አገራት ፈቃድ ማግኘት አለባቸው ብሏል። የኢትዮጵያ አየር መንገድ የኮሚኒኬሽንስ ኤክስፐርት በጉዳዩ ላይ ከአሜሪካ ድምፅ ተጠይቀው ድርጅቱ ለተናጠል የሚዲያ ጥያቄዎች መልስ እንደማይሰጥና በቅርቡ ጋዜጣዊ መግለጫ እንደሚጠራ አስታውቀዋል። በሀርጌሳ የአውሮፕላን ጣቢያ የሚገኙ ባለሥልጣናት በበኩላቸው አንድ የኢትዮጵያ አየር መንገድ በረራ ቁጥር 372373 አውሮፕላን በሰላም ማረፉን በማኅበራዊ ሚዲያ መድረኮች አስታውቀዋል። አውሮፕላኑ መደበኛ መንገደኞችን መያዙንና የተመለሰው አውሮፕላን ግን ሌላ የበረራ ቁጥር እንደነበረውም አስታውቀዋል። የቪኦኤ ሶማሌኛ ቋንቋ አገልግሎት በበኩሉ በሶማሊያ እና በሶማሌላንድ የሚገኙ የአቪዬሽን ባለሥልጣናትን ለማግኘት ሞክሮ እስካሁን እንዳልተሳካለት አመልክተዋል። የአረብ ሊግ ዋና ጸሐፊ የሆኑት አህመድ አቡልጌት ኢትዮጵያ እና ራስ ገዟ ሶማሌላንድ በቅርቡ ኢትዮጵያ የባህር በር እንድታገኝ የሚያስችል የመግባቢያ ሰነድ መፈራረማቸውን አውግዘዋል። የአረብ ሊጉ ዋና ጸሐፊ ስምምነቱን ግልጽ የሆነ የዓለም አቀፍ ሕግ ጥሰት ሲሉ ገልጸውታል። ስምምነቱ ቀጠናዊ ውጥረት መፍጠሩንና የአረብ ሊግ የሶማሊያን አቋም እንደሚደግፍ የኤኤፍፒ ዘገባ አመልክቷል። የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ነው የሚለውን የሶማሊያ መንግሥት አቋም የአረብ ሊግ እንደሚደግፍ ታውቋል። አህመድ አቡልጌት በተጨማሪም የመግባቢያ ስምምነቱ በአረብ በአፍሪካውያንና በዓለም አቀፍ መሪዎች ላይ የተቃጣ ግልጽ ጥቃት ነው ሲሉ ዛሬ በተደረገው የአረብ አገራት የውጭ ጉዳይ ሚኒስትሮች አስቸኳይ ስብሰባ ላይ መናገራቸውን የኤኤፍፒ ዘገባ አመልክቷል። በአገር ውስጥ ያሉ ያልተረጋጉ ሁኔታዎችን እንደ መልካም አጋጣሚ በመጠቀም የሚወሰድን ማንኛውንም እርምጃ እንዲከላከል ሲሉ አህመድ አቡልጌት ለዓለም አቀፍ ማኅበረሰቡ ጥሪ አድርገዋል። ይህ በእንዲህ እንዳለ በኢትዮጵያና በራስ ገዟ ሶማሌላንድ መካከል የተፈረመውን የመግባቢያ ሰነድ ተከትሎ በኢትዮጵያና በሶማሊያ መካከል በተፈጠረው ውጥረት ዙሪያ ዛሬ ስብሰባ ያካሄደው የአፍሪካ ሕብረት የጸጥታ ምክር ቤት ኢትዮጵያና ሶማሊያ ከስሜታዊነት ርቀው ውጥረት እንዲያረግቡ ጠይቋል። በተጨማሪ ምክር ቤቱ የአፍሪካ ሕብረት ኮሚሽን የወቅቱ ሊቀመንበር ሙሳ ፋኪ መሐመድ የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ የሆኑትን የቀድሞው የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ በኢትዮጵያና በሶማሊያ መካከል ውይይት እንዲያስጀምሩ እንዲመድቧቸውና ለጸጥታው ምክር ቤቱ ተከታታይ ሪፖርት እንዲያቀርቡም ጠይቋል። ምክር ቤቱ ዛሬ ያካሄደውን ስብሰባ ሲያጠናቅቅ ባወጣው መግለጫ በኢትዮጵያና የሶማሊያ ሰሜናዊ ክልል ሲል በገለጻት ሶማሌላንድ መካከል ታህሳስ 22/2016 ዓ.ም የተፈረመውን የመግባቢያ ሰነድ ተከትሎ በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት በከፍተኛ ሁኔታ እንዳሳሰበው ገልጾ በአካባቢው ሰላም፣ ደህንነትና መረጋጋት ላይ አሉታዊ ተጽዕኖ ሊፈጥር እንደሚችል ስጋቱን አመልክተዋል። ኢትዮጵያንና ሶማሊያን ጨምሮ ለሁሉም አባል አገራት አንድነት፣ ግዛት ነጻነትና ሉዓላዊነት ያለውን ድጋፍና ቁርጠኝነትንም በማያሻማ መልኩ እንደሚያረጋግጥ አስታውቋል። ምክር ቤቱ ባካሄደው መደበኛ ስብሰባ ላይ የተገኙት በአፍሪካ ህብረት የሶማሊያ ቋሚ ተወካይ አምባሳደር አብዱላሂ ዋርፋና የኢትዮጵያው ቋሚ ተወካይ አምባሳደር አየረ ዲሌ ንግግር ማድረጋቸውን ያመለከተው የምክር ቤቱ መግለጫ ኢትዮጵያና ሶማሊያ ባላቸው የሁለትዮሽ ግንኙነትም ሆነ በዓለም አቀፍ ግንኙነቶቻቸው በአፍሪካ ህብረትና በዓለም አቀፍ ህጎች መሰረታዊ መርሆዎች እንዲመሩ ጠይቋል። የምክር ቤቱ መግለጫ አክሎ ሁለቱ አገራት በመካከላቸው ያለው ጠንካራ መልካም ጉርብትና፣ ጓዳዊነትና አብሮነት ላይ አሉታዊ ተጽዕኖ ከሚያሳድሩ ተጨማሪ ድርጊቶችና መግለጫዎች እንዲታቀቡ የጠየቀ ሲሆን ምክር ቤቱ በስም ሳይጠቅስ የውጭ አካላት ሲል የጠራቸው ቡድኖችም ሁለቱ የአፍሪካ ህብረት አባላት አገራት የውስጥ ጉዳይ ጣልቃ እንዳይገቡ አሳስበዋል። የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ በበኩሉ ነገ ሐሙስ ጥር 9/2016 ዓ.ም በኢትዮጵያና በሶማሊያ መካከል ስላለው አለመግባባትና ከሚያዝያ ወር ጀምሮ በጦርነት በምትታመሰው ሱዳን ስላለው ሁኔታ ለመወያየት ኡጋንዳ ላይ ስብሰባ እንደሚያካሄድ አስታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ወደ ደቡብ አፍሪካ ሲያመሩ የነበሩ ናቸው የተባሉ 82 ኢትዮጵያውያን በሞዛምቢክ ፖሊስ እንደተያዙ በርካታ የአገር ውስጥ ምንጮች ለቪኦኤ ተናግረዋል። የሕገ ወጥ ዝውውር ቡድን አባል ነው የተባለና ኢትዮጵያውያኑን ሲመራ የነበረ ግለሰብም መያዙ ተናግረዋል። 82ቱ ኢትዮጵያውያን በፈረስ በሚጎተትና አትክልትና ፍራፍሬ በሚያመላልስ የደቡብ አፍሪካ ካርት ታርጋ በለጠፈ ተሳቢ ውስጥ ሆነው ሲጓዙ እንደነበር ተነግረዋል። ኢትዮጵያውያኑና ሕገ ወጥ አዘዋዋሪው ነው የተባለው ግለሰብ የተያዙት የሕገ ወጥ ፍልሰተኞች እንደሚበዙባት በሚነገረውና ማኒካ በተባለች የሞዛምቢክ አውራጃ እንደሆነም ታውቋል። ኢትዮጵያውያኑን ሲመራ የነበረው የሕገ ወጥ ዝውውር ቡድኑ አባል በዘጠኝ ወራት ውስጥ የተያዘ ሁለተኛው አባል እንደሆነም ታውቋል። በተደረገው ማጣራት ኢትዮጵያውያኑ በሕገ ወጥ መንገድ ወደ አገር ውስጥ እንደገቡ የአካባቢው የፍልሰተኞች አገልግሎት ቃል አቀባይ የሆኑት አቢሊዮ ማቴ ተናግረዋል። ወደ አገራቸው የመመለስ ሂደት መጀመሩን የጠቆሙት አቢሊዮ ማቴ በቅድሚያ ግን እንዴት ወደ ሞዛምቢክ እንደገቡ የሚጣራ ሲሆን ለጊዜው የተሰወረውን ሹፌርም ለማግኘት በፍለጋ ላይ መሆናቸውን አስታውቀዋል። ከዓለ ምግብና ውሃ ማላዊ ውስጥ ረጅም ጊዜ ቆይተው ወደ ሞዛምቢክ እንደዘለቁ ከተያዙ ኢትዮጵያውያን አንዱ መናገሩም ተጠቁሟል። ባለፈው ግንቦት 15 የሚሆኑ ኢትዮጵያውያን በሞዛምቢክ በአንድ የመቃብር ስፍራ ተሰባስበው ሳለ የተገኙ ሲሆን ከሶስት ዓመታት በፊት ደግሞ 64 የሚሆኑ ኢትዮጵያውያን በአንድ የዕቃ ማጓጓዣ ኮንቴነር ውስጥ ሆነው ሲጓዙ ታፍነው መሞታቸው ይታወሳል። በመጨረሻም በፈረንሳይና በቃጣር አሸማጋይነት በተደረሰ ስምምነት መሰረት በሐማስ ቁጥጥር ስር ላሉ ታጋቾች መድኃኒት ሊላክ እንደሆነ ተሰምቷል። መድኃኒቶቹ የጠና ሕመም ላለባቸው 45 ለሚሆኑ ታጋቾች እንደሚላክና በዓለም አቀፍ ቀይ መስቀል በኩል እንዲደርሳቸው እንደሚደረግ ፈረንሳይ አስታውቃለች። ቃጣር በበኩሏ እንደገለጸችው ስምምነቱ በተጨማሪም በጋዛ ሰርጥ ለሚገኙ ፍልስጤማውያን ሲቪሎች መድኃኒትና ሌሎች ሰብአዊ እርዳታዎችን ለማድረስ ያስችላል። ባለፈው አንድ ቀን ውስጥ ብቻ እስራኤል ባደረሰችው ጥቃት 163 ሰዎች ሲገደሉ አጠቃላይ የሟቾች ቁጥርም 24448 መድረሱን በጋዛ የሚገኘው የጤና ሚኒስቴር አስታውቋል። ከዚህ በተጨማሪም በዌስት ባንክ እስራኤል በከፈተችው ጥቃት 350 ፍልስጤማውያን እንደተገደሉ ታውቋል። የዌስት ባንክ ከተማ በሆነችው ናብለስ ዛሬ በደረሰው የአየር ጥቃት አንድ ከፍተኛ ፍልስጤማዊ ተዋጊ መገደሉን የእስራኤል ሰራዊት አስታውቋል። አህመድ አብዱላ አቡ ሻላል የተባለው ግለሰብ በኢየሩሳሌም በሚገኙ እስራኤላውያን ላይ ለደረሱ በርካታ ጥቃቶች ተጠያቂ ነው ሲል ሰራዊቱ ከሷል። የህክምና ባለሙያዎች የአየር ጥቃት በደረሰበት አካባቢ ገብተው ተጎጂዎችን እንዳያነሱ በእስራኤል ኃይሎች እንደተከለከሉ የፍልስጤማውያን ቀይ ጨረቃ ማኅበር አስታውቋል። በተጨማሪም እስራኤል በዌስት ባንክ ቱልካርም በተሰኘ የፍልሰተኞች መጠለያ ላይ ድብደባ ማድረጓን ተከትሎ አምቡላንሶች እንዳይገቡ የእስራኤል ኃይሎች መከልከላቸውን ማኅበሩ ገልጿል። ክብራትና ክብራን፣ በዚሁ የምሽቱን ዜና አጠቃልላለሁ። ለቀሪው ዝግጅቶች ወደ ኤደን መልሳቸዋለሁ።
ከዓለም ዙሪያ ለተጠናቀሩ ዜናዎች እንግድ ወልዴ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የምሽቱ መሰናዶ ይቀጥላል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን ከስቱዲዮ በማቀናበር፣ አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት። ሲሲ አሸናፊና ግርማ ደገፋ ደግሞ የምስልና ድምጽ ቅንብሩን በመከወን አብራችሁን እንድታመሹ በድጋሚ እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። የኢትዮጵያ አየር ኃይል ዘመናዊ የውጊያ አውሮፕላኖችን ተረከበ። ኢትዮጵያ አምስተኛ ትውልድ Su-30 የጦር ጄትና ተዋጊ ሰው አልባ አውሮፕላን ድሮን መረከቧን አስታውቃለች። የጦር አውሮፕላኖቹ ኢትዮጵያን ለመተናኮል የሚያስቡ ኃይሎች እንዲቆጠቡ የሚያደርጉ እንደሆኑ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። በጉዳዩ ላይ አስተያየታቸውን የሰጡን የፖለቲካና የምጣኔ ሀብት ተንታኙ አቶ ክቡር ገናና የፖለቲካና ዓለም አቀፍ ግንኙነት ተመራማሪ ረዳት ፕሮፌሰር በፍቃዱ ዳባ ኢትዮጵያ ዘመናዊ የጦር አውሮፕላኖችን መታጠቋን የማሳወቁ ዓላማ የሀገር ውስጥና ቀጠናዊ ጉዳዮችን ታሳቢ ያደረገ ሊሆን እንደሚችልም ጠቁመዋል። ኬኔዲ አባተ ዘገባለሁ።
የኢትዮጵያ አየር ኃይል ትናንት ማክሰኞ ጥር 7 ቀን 2016 ዓ.ም ዘመናዊ እንደሆኑ የተነገረላቸው Su-30 የተባሉ የጦር ጀቶችንና ሰው አልባ ተዋጊ አውሮፕላኖችን መረከቡን ይፋ አድርጓል። በርክክብ ስነ ስርዓቱ ላይ የተገኙት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አዲስ የገቡት የውጊያ አውሮፕላኖች የኢትዮጵያ አየር ኃይል በአፍሪካ ነበረው ያሉትን የላቀ ስፍራ ለመመለስ የሚያስችሉ መሆናቸውን ተናግረዋል። በኢትዮጵያ ላይ ጥቃት ለመሰንዘር የሚያስቡ ኃይሎች እንዲቆጠቡ የሚያደርጉ እንደሆኑም ፊልድ ማርሻሉ በመንግስት መገናኛ ብዙሃን በተሰራጨው አስተያየታቸው ገልጸዋል።
አየር ኃይል የዘመኑን ፊውዝ ጄኔሬሽን ትጥቅ ሊኖረው ይገባል ብለን እየሰራን ስላለን ጄቶችም፣ በድሮኖችም፣ በሄሊኮፕተሮችም፣ በአውሮፕላኖችም በሁሉም መስክ ነው ርብርቡ እየተደረገ ያለው።
የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ደግሞ ተቋሙ የተረከባቸው Su-30 የጦር ጀቶች በተመሳሳይ ጊዜ ሁለት አይነት ውጊያ የማድረግ አቅም እንዳላቸው ተናግረዋል።
እነኚህ አውሮፕላኖች እውነት ለመናገር በጣም በከፍተኛ ሁኔታ የአየር ኃይልን የውጊያ አቅም የሚጨምሩ ናቸው። አንደኛ ይሄ አውሮፕላን ማልቲ ሮል ሁለቱንም ውጊያ በአንድ ጊዜ መፈጸም የሚችል ምን ማለት ነው? ይሄ አየር በአየር ይዋጋል፣ ከአየር ወደ ምድርም ይተኩሳል በተመሳሳይ ጊዜ። ይሄ ቀላል አይደለም ማለት ነው።
በጉዳዩ ላይ አስተያየታቸውን የሰጡን የፖለቲካና የምጣኔ ሀብት ተንታኝ አቶ ክቡር ገና በኢትዮጵያ የጦር መሳሪያ ግዢዎችን በይፋ ማሳወቅ እምብዛም ያልተለመደ ድርጊት መሆኑን ገልጸው የአሁኑ ዓላማ ምን እንደሆነ ሐሳባቸውን አጋርተውናል።
የሚመስለኝ ነው ለሰሜኑ ለሚደረገው ፍልሚያ ገና በቂ መሳሪያ የታጠቀ ኃይል ዘመናዊ አውሮፕላኖች አሉ እና በማሸነፍ እንወጣዋለን የሚለውን የሚያሳይ ይመስለኛል። አንደኛው ከምናየው እስካሁን ድረስ አሁን ለምሳሌ በሰሜኑ በኩል በነበረው የኢህአዴግና የፌዴራል መንግስቱ የህወሓት ማለት የህወሓት ግጭትን በተመለከተ ትልቁ ለውጥ የመጣው የድሮን ጦር መሳሪያ ፍልሚያው ላይ ትልቅ ሚና እንዲጫወት ስለተደረገ ነው። አሁን እንዲህ አይነት ነገር ላሰቡ ለሚያስቡ ኃይሎች የበለጠ ተዘጋጅተናል ተብሎ ለመንገርና ለማስፈራራትም የታሰበ ይሆናል ብዬ ነው። ከዛ ውጭ አሁን ደግሞ በዚህ በቀይ ባህር ሰበብ የተነሳው ደግሞ በተለይ ወደ ሶማሊያ እየተካሄደ ያለው ሊመጣ የሚችለው ችግር እሱም በዚህ በተገዙት መሳሪያዎችና ታጥቋል በሚባለው ጦር ሁኔታውን ለማብረድ ወይም ደግሞ ሁኔታው ከሚፈለገው መስመር በላይ እንዳይሄድ ለማድረግ የታሰበ ይሆናል የሚል ግምት ነው ያለው እንጂ እንዲህ አይነት ዜና በአብዛኛው በፊትም በድብቅ በምስጢር የሚያዝ ዜና ነበረ ብዬ ነው የምገምተው። ዞሮ ዋናው ግን ዛሬ መሳሪያዎች እንግዲህ መጥቀሱ በዚህ ጊዜ ትንሽ ህዝብን ሊያስገርም የሚችለው በአንድ በኩል ያለብንን የብድር ዕዳ መክፈል ያቃተን እንዴት እንደነዚህ አይነት መሳሪያዎችን ማስገባቻን የሚለው ሊመጣ ይችላል። ኦፍኮርስ ለሱም መልስ ይኖራቸዋል ብዬ ነው ገምተው።
የፖለቲካና ዓለም አቀፍ ግንኙነት ተመራማሪ ረዳት ፕሮፌሰር በፍቃዱ ዳባም እንዲሁ አዲስ የገቡትን ዘመናዊ የጦር አውሮፕላኖች የማሳወቁ ዓላማ የአገር ውስጥና ቀጣናዊ ጉዳዮችን ታሳቢ ያደረገ እንደሆነ ያስረዳሉ።
በደግስ ሀሳብ ደረጃም ከመንግስታት ልምድም ስንነሳ መንግስታት የሆነ ስጋት ወይ ችግር ከውስጥም ከውጭም ስኖር እንደዛ አይነት ነገሮችን የተለየ ኃይል እንዳላቸው አሳውቃሉ። ይሄም አንደኛ ዲተራንስ ነው የሚባለው። የውስጥም የውጭም ጠላት ይሄን ኃይል አለኝ፣ ማንኛውም ነገር ለመቀልበስ ይሄን እንደሚያስችል አቅም አለኝ፣ ይሄን ደግሞ ወዳጅም ጠላትም ይወቅልኝ ነው እና ይሄ ብዙ ጊዜ የተለመደ የመንግስታት ባህሪ ነው። አንደኛ ወታደሩንም ሞራል ለመገንባት ጠላትንም ደግሞ ሁለት ጊዜ ማሰብ እንዲችል ለማስጠንቀቅም ጭምር የሚደረግ አካሄድ ነው። ይሄ በፕሮፓጋንዳ የስነ ልቦና ጦርነት ነው፣ ሳይኮሎጂካል ዋርፌር ነው። ምክንያቱም ይሄ ትጥቅ በጣም ዘመናዊ ነው። ይሄ እንግዲህ አሁን አውሮፕላን የራሻ ሌተስት ጀኔሬሽን ነው። ስለዚህ ድሮኖችን በዛው ልክ በጣም አድቫንስድ የሆኑ ከሆኑ ምናልባት የቅርብም የሩቅም ጠላት ቢሆን ይህን ያህል አቅም ጡንቻ አለኝ ነው።
ኢትዮጵያ በትናንትናው ዕለት የተረከበቻቸው Su-30 የተባሉ የጦር ጀቶችና ዘመናዊ ሰው አልባ ተዋጊ አውሮፕላኖች በቁጥር ስንት እንደሆኑና ከማን እንደቀረቡ በይፋ የተባለ ነገር የለም። ሆኖም የትናንቶቹ የመጀመሪያዎቹ እንደሆኑና በቀጣይነትም የሚገቡ መኖራቸው ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 4 የሚተላለፍላችሁ የሮም ምሽት መሰናዷችን ይቀጥላል። ለምሽቱ የያዝነው አብይ ርዕስ እዚህ ላይ ተጠናቋል። የትንታኔ መጽሔት ይቀጥላል። በጤና ተቋማት ውስጥ የሚወልዱ እናቶች ቁጥር መቀነሱን የትግራይ ክልል አስታወቀ። የትግራይ ክልልን መነሻ ካደረገው የሰሜን ኢትዮጵያ ጦርነት በኋላ በትግራይ ክልል ጤና ተቋማት ውስጥ የሚወልዱ እናቶች ቁጥር መቀነሱን የክልሉ ጤና ቢሮ ገልጿል። ባለፉት 6 ወራት ውስጥ በወሊድ ምክንያት 2 እናቶች ህይወታቸው ማለፉንም ቢሮ አስታውቋል። በሀገር አቀፍ ደረጃ በተዘጋጀውና ትግራይ ክልል በተጀመረው የጤናማ እናት ወር ንቅናቄ ላይ የተገኙት የጤና ሚኒስትር ዶክተር ሊያ ታደሰ በበኩላቸው በክልሉ አገልግሎታቸው ተስተጓጉሎ የነበሩ የጤና ተቋማት ወደ ስራ ለማስገባት ድጋፍ እየተደረገ መሆኑንም ገልጸዋል። አስተያየታቸውን ለአሜሪካ ድምጽ የሰጡ እናቶች በበኩላቸው በጤና ተቋማት ለእናቶች የሚሰጡ አገልግሎቶች መሻሻል ይገባቸዋል ሲሉ ጠቁመዋል። ሙልጌታ ጽፋ ዘገባለሁ።
ትናንት በአገር አቀፍ ደረጃ ይፋ በተደረገውና በትግራይ ክልል በተጀመረው የጥር ወር የጤናማ እናት ወር ንቅናቄ በማስመልከት የተናገሩት የትግራይ ክልል ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለም በጤና ተቋማት የሚወልዱ እናቶች ቁጥር የቀነሰው በጦርነቱ ምክንያት መሆኑን ተናግረዋል። ሆኖም ከሰላም ስምምነቱ በኋላ ደግሞ መሻሻል ማሳየቱን ገልጸዋል።
አዴታት ትካላጣና ዘወልዳ ዝነበራ ቀድሞ ኺናትን
በጤና ተቋማት የሚወልዱ እናቶች ቁጥር ከጦርነቱ በፊት ከነበረው ጋራ ሲነጻጸር በጣም ያነሰ ነው። ይህን የጥር ወር የጤናማ እናት ወር ብለን ነው የምንዘክረው። ከዚህ ጋራ ተያይዞ ይነስም ይብዛም አገልግሎት እንዳለ እናቶች አውቀው ወደ ጤና ተቋማት እንዲሄዱ ነው እያነሳሳን ያለ ነው። በትግራይ ከ60% በላይ እናቶች በምግብ እጥረት የተጠቁ ናቸው። በዚህም ምክንያት በጥቂት ደም መፍሰስም እናቶች ህይወታቸው አደጋ ላይ እየወደቀ ነው።
በአይደር ሆስፒታል ሁለተኛ ልጇን ታቅፋ ያገኙት የመቀለ ነዋሪዋ ወይዘሮ መርሳዊ ተሰፋ በ2012 ከጦርነቱ በፊት ማለት ነው የመጀመሪያ ልጇን ስትወልድ በሆስፒታል ያገኘችውን ካሁን ጋር እያነጻጸረች ታስረዳለች።
ለዳት ለናዓራት አይኸፍ ላይ ነረን ትመጽተለኻ በአምቡላንስ ይነሩ
ስንወልድ ለህክምናና ለምንተኛበት አልጋ አይከፈልበትም ነበር። በአምቡላንስ መጥተን በአምቡላንስ እንመለስ ነበር። በአሁኑ ጊዜ በገጠር አካባቢዎች አምቡላንስ የሌላቸው አሉ። ስናነጻጽረው የሰማይና የመሬት ያህል ነው፣ አይገናኝም። ካሁን በፊት ከሆስፒታል ውጭ መድኃኒት አንገዛም ነበር። አሁን ሁሉም መድኃኒቶች በሚባል መልኩ ነው የምንገዛው። ብዙ መንገድ ተጉዘን መጥተን ከውጭ መድኃኒት ግዙ ስንባል እናቶች እየተንገላታን ህፃናትም እየተንገላቱ ናቸው።
ለእናቶችና ህፃናት ትኩረት መሰጠት እንዳለበት ወይዘሮ መርሳዊ ተናግራለች። ወይዘሮ አብሪሃ ገብረኪሮስ የተባለች በንደርታ ወረዳ ድድባ ቀበሌ ነዋሪ የሆነች እናት በበኩሏም
ደም ስለፈሰሰብኝ ኦፕሬሽን ተሰራህ መጽየ ማለት
ደም ስለፈሰሰብኝ ኦፕራሲዮን ልሰራ ነው የመጣሁት። ተሰርቼም ከነ ልጄ ደህና አለሁ። በጦርነቱ ጊዜ ግን መኪናና ህክምና ስላልነበረ በቤት ወልጄ እኔ ለጥቂት ተረፍኩ። ልጄን ግን አጥቻለሁ። አሁን ሰላም ስለሆነ በሰላም ተገላግያለሁ። አሁን ጥሩ ነው።
አቶ ሽሻ ያስገዶም በትግራይ ሰሜናዊ ምዕራብ ዞን የጽምብላ ወረዳ በሽታዎች መከላከል አስተባባሪ ናቸው። በወረዳቸው ባለፉት 3 ዓመታት በጤና ተቋማት የሚወልዱ እናቶች ከግማሽ በላይ መቀነሱ ገልጸዋል።
ጦርነቱ በፊት የተሻለ አገልግሎት እየተሰጠ ነው የነበር። ከ86% በላይ የሚሆኑ እናቶች በጤና ተቋማት በሰለጠነ ባለሙያ የወሊድ አገልግሎት ሲያገኙ ነው የነበር። በቤት መውለድ ነጻ ያደረጉ ቀበሌዎችም በብዛት ነበሩን። በጦርነቱ ጊዜ ኦልሞስት ሁሉም ጤና ተቋሞችም የወደሙበት ሁኔታ ነው የነበር። ስለዚህ የወሊድ አገልግሎት ቤት ለቤት የሚያገኙት እንጂ በጤና ተቋም የሚያገኙት ብዙ አልነበረም። ከፕሪቶሪያ ውል በኋላ ግን የወሊድ ግልጋሎት እየጨመረ ነው ያለ። አሁን በተለይ በስድስት ወር መጨረሻ ላይ ሆነን ግን ኦልሞስት 44% በሰለጠነ ባለሙያ ግልጋሎት ወሊድ እያገኙ ናቸው ማለት ነው።
በየወሩ ስክሪኒንግ ስራዎች ይሰራል። በዚህም አኳያ በአሁን ባለው መረጃ 61% የሚሆኑ ነፍሰ ጡር እናቶችና አጥቢዎች ከፍተኛ የምግብ እጥረት ተጋለጡ ናቸው ማለት ነው።
በወሊድ ምክንያት ባለፉት 6 ወራት በወረዳው 2 እናቶች ሕይወታቸው አልፈዋል ብለዋል። በዚህ ወረዳ ከነበሩት 4 አምቡላንሶች 3ቱ በጦርነቱ ጊዜ መዘረፋቸውና መውደማቸው ተናግረዋል። በሰሜን ኢትዮጵያው ጦርነት በትግራይ 141 አምቡላንሶች መውደማቸውና መዘረፋቸው የኢትዮጵያ ቀይ መስቀል ማህበር መግለጹ ይታወሳል። የጤና ሚኒስትሯ ዶክተር ሊያ ታደሰ በትግራይ ክልል አገልግሎቶቻቸው ተስተጓጉሎ የነበረ የጤና ተቋማት ወደ ስራ ለማስገባት ድጋፍ እየተደረገ መሆኑ ገልጸዋል። ይህም ለእናቶች ጤና አገልግሎት አጋዥ መሆኑ አስረድተዋል።
ከጦርነት ጋር ተያይዞ ጤና ተቋማት አገልግሎት ካልሰጡ እናቶች ሄደው ይህን አገልግሎት ማግኘት አይችሉም። ስለዚህ መልሶ ማቋቋም ላይ እንግዲህ የተሰሩ ያሉ ስራዎች አሉ። በተለይ ደግሞ ከመልሶ ማቋቋሙ ወደ አገልግሎት ከማስገባት አንጻር እንደ ጤና ሚኒስቴር ከተለያዩ አጋር ድርጅቶች ጋር በመሆን ትግራይ ክልልም ላይ ሌሎችም ጉዳት የደረሰባቸው ላይ በተለይ ሕክምና መሳሪያዎች፣ ግብአቶች እየተገዙ እንዲገቡ የማድረግ የተጀመሩ ሰፊ ስራዎች አሉ። ገና ስራው ብዙ ሪሶርስና መዋለ ነው የሚፈልግ ስለሆነ ገና ብዙ ማደራጀት የሚጠይቅ ቢሆንም ቢያንስ መደበኛ አገልግሎት እንዲሰጡ አብዛኛው ተቋማት ተችሏል። ጤና ሚኒስቴር ከብዙ አጋር ድርጅቶች ጋርና ያው ከትግራይ ክልል ጤና ቢሮ ጋር ይህን ስራዎች እየሰራ ነው። በስፋትም በሀገር አቀፍ ደረጃም በዛ መልኩ ነው ይሄን ያለ ነው። እንግዲህ አሁንም ሰፊ ስራ ይቀረናል። ስለዚህ እነዚህን ማጠናከር እንግዲህ ይበልጥ ትኩረት እንዲሰጠው ይሄም የንቅናቄ ወር ያግዘናል።
በኢትዮጵያ በወሊድ ምክንያት ከ100,000 እናቶች 267 ህይወታቸው እንደሚያልፍ በመቀለ ከተማ በተካሄደ መድረክ ተገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
አሁንም ድረስ በጋዛ እስር ላይ የሚገኙት 136 እስራኤላውያን ታጋቾች ጉዳይ እያሳሰበ ይገኛል። በህይወት ወደ ቀያቸው ሊመለሱ የሚችሉበት ጊዜ እያመለጠ ነው ሲሉ ቤተሰቦቻቸው በመወትወት ላይ ይገኛሉ። ከሐማስ ጋር ሊደረስ የሚችል የትኛውም አይነት ስምምነት ለጋዛው ጦርነት ማብቂያ ሊበጅ ይችላል። ይሁን እንጂ የእስራኤል መሪዎች ያ አሁን አማራጭ አይደለም እያሉ ናቸው። ሊንዳ ግሪስቲን ከኢየሩሳሌም ያጠናቀረችውን ዘገባ አለዋ ከበደ እንደሚከተሉ ያቀርበዋል።
ኖዋ አርጋማኒ ባለፈው መስከረም 26 በኖቫ የሙዚቃ ፌስቲቫል ከታደመችበት ስፍራ በሐማስ ታጣቂዎች ታግታ በተወሰደችበት ወቅት ሕይወቷን እንዲታደጉ ስትማጸን የተቀረጸው የቪዲዮ ምስል አሁንም ድረስ ጋዛ ውስጥ ተይዘው ስለሚገኙት 136 ታጋቾች መታወሻ ምልክት ሆኖ ይታያል። በዚህ ሳምንት ደግሞ አርጋማኒ ከሐማስ ወገን በተቀረጸው የቪዲዮ ምስል ላይ የእስራኤል መንግስት ታጋቾቹን ለመታደግ ጦርነቱን እንዲያቆም ስትማጸን ትታያለች። በተጨማሪም ቪዲዮ በእስራኤል የአየር ድብደባ ስለደረሰባት የመቁሰል አደጋና 2 ሌሎች ታጋቾች መገደላቸውንም ስትገልጽ ያሳያል። በዚያው የቪዲዮ ምስል ማብቂያ ላይም የተገደሉትን ታጋቾች አስከሬን የሚመስል ምስል ይታያል። የእስራኤል ባለስልጣናት ታዲያ ቪዲዮ ሐማስ ለፕሮፓጋንዳ ዓላማ የሰራው በመሆኑ አመኔታ ሊጣልበት የሚችል ያለመሆኑን ቢናገሩም የተባሉት 2 ታጋቾች የተገደሉት በእስራኤል የአየር ድብደባ ወቅት ይሁን በአጋቾቻቸው ለማረጋገጥ ግን ጥረት መያዛቸው ታውቋል።
ይህን ንብደት አቁሞ ከቤተሰቦቻችን ያቀላቅሉን፣ በሕይወት እያለን ወደ ቤታችን መልሱን።
በአደገኛ የካንሰር ህመም በጽኑ ታሞ የሚገኙት የኗ አርጋማኒ ወላጅ እናት ከማረፋቸው በፊት ታግታ የምትገኘው ሴት ልጃቸውን እንዲያስለቅቁላቸውና እንዲያዩዋትም የእስራኤልን መንግሥትና ፕሬዚዳንት ባይደንን ጨምሮ ሌሎች የዓለም መሪዎችን እንዲሁም የቀይ መስቀል ማኅበርን ተማጽነዋል። ሊዮራ ጥምር ዜግነት ያላቸው እስራኤላዊ ቻይናዊ በመሆናቸውም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ራሳቸው የቻይና መንግሥት ጣልቃ እንዲገባ ጠይቀዋል። ጋዛ ውስጥ ታግተው የሚገኙት ሌሎች ወጣት እስራኤላውያን ሴቶች ቤተሰቦች በበኩላቸው ልጆቻቸው በሐማስ አጋቾቻቸው የጾታ ጥቃትን ጨምሮ የማያቋርጥ ጥቃት ሰለባ ይሆናሉ ብለው ይሰጋሉ። ሮሚ ጎረን የተባለች እህቷ የታገተችባት ያርደን ጎረን ከአሁን ቀደም የተለቀቁ ሴት ታጋቾች ሲናገሩ የሰማችው ነገር እጅግ ከፍተኛ በሆነ ጭንቀት እንድትዋጥ አድርጓታል።
Every minute something can happen. Every minute they can decide to harm them.
በእያንዳንዷ ደቂቃ የሆነ ነገር ሊከሰት ይችላል። በየትኛውም ቅጽበት ለጉዳት ሊዳርጓቸው፣ ሊያንገላቱ፣ የአእምሮና የአካል ጉዳት ወይም ጾታዊ በደሎች ሊያደርሱባቸው ይችላሉ እና ምንም አይነት ረዳትም ሆነ ተከላካይ የላቸውም። የሚፈጸምባቸውን ለመቃወም ወይም ለመቋቋም ምን ማድረግ ይችላሉ? መረዳት እንደምትችሉት እናንገራገር ቢሉ ሕይወታቸውን ጭምር ሊያሳጣ የሚችል ነገር ሊከተል ይችላል።
ባለፈው ህዳር ሐማስ ከእስራኤል ጋር በደረሰው ጊዜያዊ ተኩስ አቁምና ቁጥራቸው 240 የሚደርስ የፍልስጤም እስረኞችን ለማስለቀቅ በተስማማው መሰረት ከጠቅላላው 240 ታጋቾች ውስጥ ከ100 በላይ የሚሆኑትን ለቋል። ይሁንና አሁን ሐማስ በተጨማሪ ታጋቾችን የሚለቀው ሙሉ የተኩስ አቁም ከተደረሰ ብቻ ነው ሲል ተናግሯል። የእስራኤል ጠቅላይ ሚኒስትር ኔታንያሁ በበኩላቸው ሐማስን ጨርሶ ለማጥፋትና ታጋቾቹን ለማስለቀቅ አገራቸው ያላትን ቁርጠኛ አቋም ደጋግመው ገልጸዋል። አንዳንድ የታጋቾች ቤተሰቦች ታዲያ እነኚህ ሁለት ግቦች የማይጣጣሙ እየሆኑ ነው ይላሉ።
ከኔ ኪቡት ውስጥ ታግተው ከተወሰዱት ብቻ ቁጥራቸው 10 የሚደርስ ታጋቾች ባለፈው ወር ውስጥ መሞታቸው ታውቋል። አስክሬናቸው አሁንም ከሐማስ እጅ ነው። ይህ ሁኔታ በዚህ መልኩ እንዲቀጥል አንሻም። በማንኛውም መንገድ ታጋቾቹ ወደ ቀያቸው እንዲመለሱ እንፈልጋለን።
ታጋቾችን በተመለከተ ባለፉት 50 ቀናት ውስጥ ሊደረስ የቻለ ብቸኛ ስምምነት ቢኖር በሚቀጥሉት ቀናት ውስጥ ኳታርና ቀይ መስቀል ለታጋቾች መድኃኒት እንዲያቀርቡ የሚፈቅደው ስምምነት ብቻ ነው። የታጋቾች ቤተሰቦች ግን ይህን መሰሉ ጥረት ለወራት ታግተው የሚገኙትን የቤተሰባቸውን አባላት በሕይወት ለማቆየት በቂ አይደለም ሲሉ ስጋታቸውን ይገልጣሉ።
በስዊዘርላንድ ዳቮስ ከተማ እየተካሄደ ባለው ዓመታዊ የዓለም ኢኮኖሚ ፎረም ላይ የተገኙት የዩክሬኑ ፕሬዝደንት ዘለንስኪ ለሀገራቸው ተጨማሪ ወታደራዊ እርዳታ እንዲሰጥ አሊያም ሩሲያ ሌሎችን ሀገራት ልታጠቃ እንደምትችል አሳስበዋል። ዘጋቢያችን ሄነሪ ሪጅዌል ኪቭ ጦርነቱ ከዓለም አቀፍ አጀንዳ እየወጣ መሆኑ ስጋት ውስጥ ከቷታል ሲል ያደረሰንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የዓለም ኢኮኖሚ ፎረም በመላው ዓለም የሚገኙ የፖለቲካና የንግድ መሪዎችን አንድ ላይ የሚያሰባስብ መድረክ ነው። አብዛኛው ትኩረት ወደ መካከለኛው ምስራቅ ባጋደለበት ወቅት ደግሞ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ማክሰኞ ዕለት በዳቮስ እየተካሄደ ያለውን መድረክ ሀገራቸው ከሩሲያ ወራሪዎች ጋር በምታደርገው ጦርነት ዓለም ምን ያክል አደጋ ላይ እንዳለ ለማስታወስ ተጠቅመውበታል።
If anyone thinks this is only about us, this is only about Ukraine, they are fundamentally
ማንም ሰው ይስለኛ ብቻ ወይም ስለ ዩክሬን ብቻ ነው ብሎ ካሰበ ከመሰረቱ ተሳስቷል። ከዩክሬን ባሻገር የሚሄደው የሩሲያ ወራ አቅጣጫና የጊዜ ሰሌዳ ቀስ በቀስ ግልጽ እየሆነ ይሄዳል። ታዲያ አንድ አገር ከሩሲያ ፕሬዚዳንት ቭላድሚር ፑቲን ጋር በቀጣዮቹ ዓመታት ውስጥ የሚዋጋ ከሆነ አሁን የኛ ጀግና ወንዶቻችንና ሴቶቻችን እየተዋጉ ያለ እዚሁ ጋር ማስቆም የተሻለ አይሆንም?
ዜለንስኪ ለሰነዘሩት አስተያየት ሞስኮ ምላሽ አልሰጠችም። ሆኖም ሩሲያ ጦሯን እንደገና ለማስታጠቅ ከፍተኛ መዋለ ንዋይ እያፈሰሰች ባለችበት ወቅት ኪቭ በአስቸኳይ አዳዲስ የጦር መሳሪያዎች እንደሚያስፈልጓት እየወተወተች ነው። ሪፐብሊካን የዩናይትድ ስቴትስ ምክር ቤት አባላት ደግሞ ለዩክሬን እርዳታ የተጠየቀውን ወደ 50 ቢሊዮን ዶላር የሚጠጋ ያስቸኳይ ጊዜ እርዳታ እንዳይጸድቅ አግደዋል። የስዊዘርላንድ ከተማ በሆነችው ዳቮስ ከዜለንስኪ ጋር የሁለትዮሽ ስብሰባ ያካሄዱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሀገራቸው ድጋፍ ጸንቶ እንደሚቀጥል ተናግረዋል።
ለዩክሬን የሚሰጠውን ድጋፍ ለመቀጠል ቁርጠኞች ነን። ያንን ለማድረግ ደግሞ ከምክር ቤቱ ጋር በቅርበት እየሰራን ነው።
በሌላ በኩል ደግሞ ሃንጋሪ የአውሮፓ ህብረት ለዩክሬን ሊሰጥ ያቀደውን 54 ቢሊዮን ዶላር የሚገመት እርዳታ እንዳይጸድቅ አግዳለች። የአውሮፓ ህብረት ኮሚሽን ፕሬዝዳንት ግን በሚቀጥለው ወር በሚካሄደው ስብሰባ የሃንጋሪን ድምጽ ለማስቀረት ጥረት እየተደረገ መሆኑን ገልጸዋል። የምዕራባውያን አንድነት እየወላወለ ባለበት በዚህ ወቅት የዩክሬን የቅርብ አጋር የሆነችው ላቲቪያ ለዩክሬን ድጋፍ ለመስጠት የሚደጋገመው ትርክት መለወጥ አለበት እያለች ነው። የላቲቪያ ፕሬዝዳንት ኤድጋር ስሬንኪቪክስ
We always hear that we are going to support Ukraine.
ሁልጊዜ አስፈላጊ ስከሆነ ድረስ እስከመጨረሻው ዩክሬንን ደግፋለን የሚለውን ሁልጊዜ እንሰማለን። አሁን ግን ይህን ደግፋለን የሚለውን ትርክት መቀየር የሚያስፈልግና ዩክሬን ድል እስከምታደርግ ድረስ እንደግፋለን ማለት ያለብን ይመስለኛል።
ሁሉም የዩክሬን አጋሮች ግን ይህን አዲስ የድጋፍ ትርክት ለመቀበል ዝግጁ አይደሉም። በርካታ ግጭቶች ትኩረታቸውን የከፋፈሏቸው የዳቮስ ፎረም ተካፋዮች እያመነቱም ቢሆን ግን ዜለንስኪ አንድ መልእክት አስተላልፈዋል። ሩሲያ ለአውሮፓም ሆነ ለዓለም ሰላም ትልቁ ስጋት ሆና መቀጠሏን። በሄነሪ ሪጅዌል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የእሮብ ምሽት የሬዲዮ በቴሌቪዥን መሰናዷችን ይቀጥላል። የምሽቱ ሁለተኛው ምዕራፍ እናልፋለን። ለምሽቱ ሁለተኛው ምዕራፍ ቀዳሚ ያደረግነው ዴሞክራሲ በተግባር ነው። እንግዲህ ወልዴ የአዮዋ ኮከስ የአሜሪካ ምርጫና ዓለም አቀፍ እንድምታው በሚል ርዕስ ተከታዩን መሰናዶ አዘጋጅቷል።
ከሁለት ሳምንታት በፊት በጀመርነው የፈረንጆቹ 2024 ዓ.ም በመላው ዓለም በሚገኙ በርካታ ሀገራት ምርጫ ይደረጋል። 4 ቢሊዮን የሚሆነው ወይም ከዓለም ሕዝብ ግማሹ ወደ ምርጫ ጣቢያ በማቅናት ድምጽ ይሰጣል። ከዚህ በፊት ታይቶ የማይታወቅ ብዛት ያላቸው ድምፅ ሰጪዎች በመላው ዓለም ወደ ተዘጋጁ የምርጫ ጣቢያዎች ይጎርፋሉ ተብሏል። ዲሞክራሲያዊ ነን የሚሉ አስተዳደሮችም የሚፈተኑበት ዓመት እንደሚሆን ተነግሯል። ከባንግላዴሽ እስከ አሜሪካ፣ ከአውሮፓ እስከ ሜክሲኮ፣ ከእንግሊዝ እስከ ቀድሞ ቅኝ ግዛቷና በዓለም ትልቋ ዲሞክራሲ ተብላ በምትንቆለጳጰሰው ህንድ ምርጫ ይደረጋል። ጥቂቶቹም ባለፉት ሁለት ሳምንታት ምርጫቸውን አከናውነዋል። በዚህ ዓመት በመላው ዓለም የሚደረጉት ምርጫዎች የዓለም አቀፍ ግንኙነትንም ሆነ የየአገሪቱን ዕጣ ፈንታ ለመጪዎቹ በርካታ ዓመታት ይወስናሉ ተብሏል። እንደ አሜሪካ ባሉ ጥቂት አገራት ውስጥ የሚደረጉ ምርጫዎች አንድምታ በአገራቱ የውስጥ ፖለቲካና ፖሊሲ ላይ ብቻ ሳይሆን በተቀረው ዓለምም ላይ ያላቸው ተጽዕኖ ጉልህ እንደሆነ ይታመናል። በአሜሪካ የቀድሞ ፕሬዚደንትና የሪፐብሊካን ፓርቲ ዕጩ ለመሆን ከፊት ረድፍ የሚገኙት ዶናልድ ትራምፕ በርካታ የክስ ሂደት ላይ ያሉም ከፍተኛ የፓርቲው እና የድምፅ ሰጪዎች ድጋፍ እንዳላቸው የሕዝብ አስተያየት መለኪያዎች ይጠቁማሉ። ትራምፕ ሁሉም ነገር አልጋ በአልጋ የሆነላቸው አይመስልም። በኮሎራዶ ግዛት የሚገኘው ጠቅላይ ፍርድ ቤት በእንደረፋን አቆጣጠር ጥር 6 2021 በአሜሪካ ምክር ቤት ላይ ከተደረገው አመፅ ጋር በተገናኘ የሕገ መንግሥቱን ማሻሻያ አንቀጽ 14 በመጥቀስ በግዛቲቱ ምርጫ እንዳይሳተፉ ወስኗል። የሕገ መንግሥቱ ማሻሻያ አንቀጽ 14 በመንግሥት ላይ ያመፀ ወይም አመፁን የደገፈ ለፕሬዝደንትነት መወዳደር እንደማይችል ይደነግጋል። ትራምፕና ጠበቆቻቸው ጉዳዩን ወደ አገሪቱ ጠቅላይ ፍርድ ቤት በመውሰድ አቤት ብለዋል። በአገሪቱ የመጨረሻው ፍርድ ሰጪ አካል የሆነው ጠቅላይ ፍርድ ቤቱ ጉዳዩን በመጪው የካቲት መጀመሪያ ላይ እንደሚመለከተው ይጠበቃል። ይህ በእንዲህ እንዳለ ቀሪው የአሜሪካ የምርጫ ሂደት በተያዘለት ጊዜ ሰሌዳ መሠረት ቀጥሏል። ባለፈው ሰኞ በአዮዋ ግዛት በተካሄደውና አዮዋ ኮከስ ብለው በሚጠሩት መራጮች የፕሬዝዳንታዊ ዕጩን ለመምረጥ በየአካባቢያቸው ተሰብስበው የሚወያዩበትና ድምፅ የሚሰጡበት ሂደት ተከናውኗል። የሪፐብሊካን ፓርቲው ባካሄደው በዚህ ኮከስ የቀድሞ ፕሬዝደንት ዶናልድ ትራምፕ እስካሁን ያልታየ ከፍተኛ ድምፅ እንዳገኙ ታውቋል። በአሜሪካ ምርጫ የአዮዋ ኮከስ ትልቅ ስፍራን ይይዛል። የምርጫው ሂደት መጀመሩ የሚበሰርበትና አብላጫ ድምጽ የሚያገኘው የያዘውን መሪነት የሚያጠናክርበት ድምጽ ያላገኘው እጩ ደግሞ በውድድር ይቀጥል ወይም አቋርጦ ይወጣ እንደው የሚወስንበት ሂደትም ነው። ስለ ኮከስ ምንነት የበለጠ ለመረዳት ቴክሳስ በሚገኘው ካሊን ካሌጅ የኢኮኖሚክስ መምህር የሆኑትና በእንደ አውሮፓውያን አቆጣጠር 2014 ከአስርተ ዓመታት በፊት መሆኑ ነው በግዛቲቱ ለሴኔት ወይም ለሕግ መወሰኛው ምክር ቤት አባልነት የተወዳደሩትን ፕሮፌሰር መሐመድ ጣሂሩን አነጋግረናቸዋል።
የጥሎ ማለፍ ውድድር ነው በሪፐብሊካኖቹ መካከል እና በአይዋ የመጀመሪያዋ የምርጫ ስቴት ናት። እንግዲህ ኮከስ ማለት ሁለት አይነት ምርጫ አለ። ኦፕን ፕራይመሪ የሚባል አለ። ያ ሰው ሄዶ ልክ ፕሬዚዳንቱ እንደሚመረጥ ድምጽ የሚሰጠው ማለት ነው። አንዱ እሱ ነው። ሌላው ደግሞ ብዙ ስቴቶች ኦፕን ፕራይመሪ ነው ያላቸው። ሰው ሄዶ ቮት ያደርጋል። ሁሉም ሰው ያውቃል ይሄንን። ኮከስ ማለት ደግሞ ክፍት ምርጫ ሳይሆን ለመምረጥ የተመዘገበ ሰው በየቀበሌው ይሄድና እዛው ማታ ተገናኝተው ነው የሚመርጡት። እንደዚህ ኦፕን ፕራይመሪ አይደለም። ሰው የአይዋ ኮከስ የሚባለው ለዛ ነው። ኮከስ ማለት መመካከር፣ ተገናኝተው ተመካክሮ የሚፈልጉትን ሰው መምረጥ እንደማለት ነው።
በአሜሪካ የሚደረጉ ምርጫዎች ውጤት በዓለም አቀፍ ግንኙነትም ሆነ በውጭ ጉዳይ ፖሊሲዎች ላይ ተጽዕኖ እንደሚኖራቸው ይታመናል። ባለፈው ምርጫ ከፕሬዚደንት ዶናልድ ትራምፕ ወደ ጆ ባይደን ሽግግር ሲደረግ ለአፍሪካ ቀንድም ሆነ ለኢትዮጵያ መልካም ሊሆን እንደሚችል በበርካቶች ዘንድ ተስፋ ተደርጎ ነበር። ለመሆኑ ይህ ተስፋ ከምን የተነሳ የመጣ ነው? ተስፋውስ እውን ሆነዋል ወይ ስንል ትውልደ ኢትዮጵያ የሆኑትና በዲሞክራሲው ፓርቲ የተመዘገቡ አባል እንዲሁም ባለፉት በተደረጉ ሁለት ምርጫዎችም ፓርቲውን በመወከል የምርጫ ታዛቢ የነበሩትን አቶ ዳንኤል ውብሸት ጠይቀናል።
ብዙ ጊዜ የአሜሪካ የውጭ ፖሊሲ የፓርቲዎቹ ሁኔታ በጣም ብዙ ልዩነት የለውም። ምክንያቱም ዋና ዋና ጥቅሞች የሚባሉ ጉዳዮች አሉ። የኢኮኖሚ ጥቅም፣ የጂኦፖለቲካል ጥቅም፣ ደግሞ የአሜሪካን እሴቶች የምንላቸውን ነገሮች በተመለከተ ላይ ተመሳሳይ የሆነ ፖሊሲ ነው ያላቸው። የትራምፕ አስተዳደር ለየት ያለ ነበረ። ከ2017 እስከ 2021 የነበረ ሁሉንም በአውሮፓውያን አቆጣጠር ነው የምቆጠው እና የዛ ፖሊሲ በተለይ አፍሪካ ላይ የነበረው አመለካከት፣ ሌሎችንም አገሮች በተመለከተ የነበረው አሉታዊ የነበረ አቋም ስለነበረው በእኔ ግምት ለአሜሪካን የውጭ ፖሊሲም ሆነ ለኢትዮጵያና ለአፍሪካ ቀንድም አካባቢ በጣም በጣም ተገቢ ለውጥ ነበረበት። ምክንያቱም ለምሳሌ ህዳሴውን ግድብ በተመለከተ የነበረው አቋምና ፖሊሲ፣ ሌሎችንም ጉዳዮች እዛ አካባቢ የነበሩትን በጣም አደገኛ የሆነ አቋም የነበረው አስተዳደር ነበር። እንግዲህ ለምንድን ነው ሰው ግራ የተጋባው የሚለው ነገር ከመጠን በላይ የማይሆን ኤክስፔክቴሽን የነበር ይመስለኛል፣ ወይም ጥበቃ ይመስለኛል። ምክንያቱም ማንኛውም አስተዳደር የባይደን አስተዳደር የአሜሪካንን ጥቅም በተመለከተ ዋነኛ አካሄዱ ከዛ ጋር የተያያዘ ነው ብዬ ስለምገምት ነው።
ፕሬዚደንት ትራምፕ በስልጣን ላይም ሆነ እጩ ተወዳዳሪ በነበሩበት ወቅት አፍሪካን በተመለከተ የነበራቸው አስተያየት በተለይም የጸያፍ ቃል በመጠቀም አፍሪካን የገለጹበት ሁኔታ የሚዘነጋ አይደለም። ትራምፕ መልሰው ዋይት ሀውስን የሚቆጣጠሩ ከሆነ ወደፊት አሜሪካ ከአፍሪካ ጋር የሚኖራት ግንኙነት ምን ሊመስል እንደሚችልና የአፍሪካ ቀንድንም ሆነ ኢትዮጵያን በተመለከተ የሚኖር የውጭ ፖሊሲ ለውጥ ይኖር እንደው አቶ ዳንኤል ሀሳባቸውን አጋርተውናል።
ግን ኢትዮጵያን በተመለከተ እንደው ለምሳሌ ብሰጥ የህዳሴውን ግድብ በተመለከተ ወይም የኢትዮጵያን ውስጥ ያለውን ችግር በተመለከተ አሁን ያለው የባይደን አስተዳደር የሚያደርገውን አይነት እንኳን አስተያየት የሚያደርግ አይመስለኝም። ኢትዮጵያ ከዛ ከፒክቸሩ ከአስተያየቱ የምትነጠል ይመስለኛል እና እንዲያውም ለግብፅ የበለጠ የሚያደላ ፖሊሲ የሚከተል ይመስለኛል።
በመጪው ምርጫ የቀድሞ ፕሬዚደንት መልሰው ስልጣኑን የሚይዙ ከሆነ የዓለም ትኩረትን ሰቅዞ በያዘው የሐማስ እና የእስራኤልን ጦርነት በተመለከተ በአሜሪካ በኩል የሚኖር የፖሊሲ ለውጥ ይኖር እንደው ለአቶ ዳንኤል አንስተናል። ትራምፕ መልሰው ከመጡ አሜሪካ በአጠቃላይ ከቀረው ዓለም ጋር የሚኖራት ግንኙነት ምን ሊመስል እንደሚችልም አቶ ዳንኤል ግምታቸውን አጋርተውናል።
ሌላ የሪፐብሊካን መሪ ወይም ፕሬዚደንት የነበረ ቢኖር ኖሮ ብዙ ለውጥ አይኖርም ብዬ ነበር የምነግር። ምክንያቱም እንዳልኩ እስራኤልን በተመለከተ እስራኤልና በፍልስጤሞች መካከል ያለውን ጉዳይ በግብፅና በዛ አካባቢ ባለው ግንኙነትና ጂኦፖለቲካል ጉዳይ ምክንያት በሪፐብሊካኖችና በዲሞክራቶች መካከል ያለው ልዩነት በጣም አነስተኛ ነው፣ እውነት ለመናገር መደበኛ በነበረ ሁኔታ። ትራምፕ ከዛ ውጭ የሆነ ሰው ነው። ስለሆነ ምን አይነት ለውጥ ሊያመጣ ይችላል የሚለው አልጠብቅም። ለምሳሌ በእኔ ግምት በጋዛ ያሉት የንጹሐንና የሲቪሊያኖችን ጥቃት በተመለከተ ከፍተኛ ግፊት በባይደን አድሚኒስትሬሽን ላይ አለ፣ በባይደን አስተዳደር ላይ እና ያ አስተዳደር ያንን ጉዳይ በጣም ከልቡ ነው የሚመለከተው። ምናልባት ከእስራኤል ጋር ባለን የአሜሪካን መንግስት ከእስራኤል ጋር ባለው ልዩ ግንኙነት መካከል የእስራኤልን ጥበቃ ወይም ደግሞ በእስራኤል ንጹሃኖች ላይ የደረሰውን ሁኔታ በተመለከተ ተገቢ እርምጃ መውሰድ አለበት የሚል ተገቢ አቋም አለው የአሜሪካ መንግስት። ሆኖም ግን ከዛ ጋር በተያያዘ ከመጠንና ከመተመጣጠነ በላይ የሆነ እርምጃ የነተንያሁ አድሚኒስትሬሽን በሚያደርግበት ጊዜ በቂ ግድባት እቀባ እንዲደረግ አላደረገም እየተባለ ይከሰሳል የባይደን አስተዳደር። ትክክለኛ አነጋገር ነው፣ ምክንያቱም በጋዛ ሰዎች ላይ የደረሰው አደጋ በጣም ተመጣጣኝነት የለው። እንግዲህ ምንድን ነው ማድረግ የሚችለው የትራምፕ አድሚኒስትሬሽን ከተባለ፣ እኔ እንደ ለባይደን አድሚኒስትሬሽን ያንን እንኳን እንደው እረፉ ለማለት እና ኔታንያሁንም ለማስፈራራት የሚችሉበትን ሁኔታ የምናጣ ይመስለኛል። በትራምፕ ጊዜ ያን ምንም ለዛ ነገር ግድ የሚሰጠው አይደለም። የአስተዳደር ምን አይነት ሰዎችም እዛ ውስጥ ሊገቡ እንደሚችሉ አይታወቅም። በመጀመሪያው ፈርሙ የነበሩት ብዙዎቹ እንደው በተቻለ መጠን ሊቆጥቡት ሊያስተካክሉት ይችላሉ የሚባሉ ሰዎች በሙሉ ተጣልተው ወጥተዋል ከዛ አስተዳደር።
ፕሮፌሰር መሐመድ ጣሂሮ በበኩላቸው የትኛውን ፓርቲ ያሸንፍ በአሜሪካ የውጭ ግንኙነት ላይ ብዙም ለውጥ እንደማይኖር ይናገራሉ።
ትራምፕ ጥሩ ነው፣ ዴሞክራቶች ጥሩ ነው የሚሉ ሰዎች ሪሊ የአሜሪካን ፖለቲካ በደንብ የሚያውቁ አይመስለኝም። በአሜሪካ ፖለቲካ ለመመረጥ ብዙ ነገር ትናገራል፣ ያንን ሁሉ ታደርጋለህ ማለት አለ። ለምሳሌ ፕሬዚደንት ትራምፕ አሁን በእስራኤል እና በሐማስ መሀል ያለውን ጦርነት ወደፊት እንዲያውም ሊተች ይችላል። ግን ያ ማለት ፕሬዚደንት ከሆነ እስራኤልን አይደግፍም ማለት አይደለም። የአሜሪካ ፖለቲካ ጸባዩ እንደዛ ነው። እኔ ብዙም ለውጥ የሚመጣ አይመስለኝም። ትራምፕ ፕሬዚደንት በመሆኑ የአፍሪካ ግንኙነት ብዙ የሚቀየር አይመስለኝም። ይሄን ደግሞ የምለው ፎር ዘ ላስት አራት ፕሬዚደንቶች አይቻለሁ እና በአፍሪካ ያላቸው ፖሊሲ ብዙም አይቀየርም።
የቀድሞ ፕሬዚደንት ዶናልድ ትራምፕ የፓርቲያቸው እጩ ሆነው የሚቀርቡ ከሆነ ከወቅቱ ፕሬዚደንት ጆ ባይደን ጋር ለሁለተኛ ጊዜ ፕሬዚደንታዊ ፉክክር ያደርጋሉ። ከዚህ በፊት ከተደረጉት ምርጫዎች ለየት ያለ ትኩረትን እንደሚስብ ይጠበቃል። በአሜሪካም ሆነ በተቀረው ዓለም የሚደረጉ ምርጫዎች በሀገር ውስጥ ፖለቲካም ሆነ ዓለም አቀፍ ግንኙነት ላይ ለረጅም ዓመታት የሚቆይ ተጽዕኖ እንደሚኖራቸው ተንታኞች በመናገር ላይ ናቸው። በዓመቱ 4 ቢሊዮን ሕዝቧ በምርጫ በሚሳተፍባት ዓለም የመንግሥታት ሽግግሮች በሰላም ይከናወኑ እንደው በአንዳንድ አገራት ያሉ መራጮች ስጋት አላቸው። ለአሜሪካ ድምፅ እንግዶ ወልዴ ዋሽንግተን ዲሲ።
የሬዲዮና የቴሌቪዥን ፕሮግራም አዘጋጅ እንዲሁም ደግሞ አቅራቢው አስፋው መሸሻ በሕክምና ሲረዳ ከቆየበት ከዚህ ከዋሽንግተን ዲሲ ባለፈው ሳምንት ቅዳሜ ጥር 4 2016 ዓ.ም ህይወቱ አልፏል። አስፋው በቅርበት የሚያውቁት ጓደኞቹና የስራ ባልደረቦቹ ሙያውን ወዳድነቱን፣ ተግባቢነቱን፣ ሰው አክባሪነቱን አብዝተው ይመሰክሩለታል። ታላቅ ወንድሙ አቶ በለጠ መሸሻም አስፋው ከእርሳቸው ጋር አብሮ ያደገና ከቤተሰቡ መካከል አብዝተው የሚወዱት ወንድማቸው እንደነበረ ለአሜሪካ ድምጽ ተናግረዋል። በሰራባቸው የሬዲዮና የቴሌቪዥን የመዝናኛ ዝግጅቶች ተወዳጅነትን ያተረፈው አስፋው መሸሻ በጥቅምት ወር 2016 ዓ.ም በገጠመው የጤና መታወክ በሀገር ውስጥና በአሜሪካ ሀገር በሕክምና ሲረዳ ቢቆይም ሊሻለው ባለመቻሉ በ57 ዓመት ዕድሜው ህይወቱ አልፏል። አስማማው አየነው ቤተሰቦቹንና የስራ ባልደረቦቹን እንዲሁም ደግሞ በዚህ በዩናይትድ ስቴትስ የሚገኙ ወዳጆቹን አነጋግሮ ያሰናዳው ዘገባ ይቀጥላል።
ባለፈው ሳምንት ጥር 4 ቀን 2016 ዓ.ም ቅዳሜ ለውድ አጥቢያ ህይወቱ ባለፈው የመዝናኛ ፕሮግራሞች አዘጋጅና አቅራቢ አስፋው መሸሻ ቤተሰቦችና ወዳጆች ዘንድ ሀዘኑ በርትቷል። አቶ በለጠ መሸሻ አስፋውን በ10 ዓመት ዕድሜ የሚበልጡት ታላቅ ወንድሙ ናቸው። ከአሜሪካ ድምፅ ጋር ባደረጉት ቆይታ አስፋው ከእርሳቸው ጋር አብሮ ያደገና ከቤተሰቡ መካከል አብዝተው የሚወዱት ወንድማቸው እንደነበረ ይናገራሉ። ሰብአዊ ጸባያቱ በአመዛኙ ከኔ ጋር የሚያያዙና የሚገናዘቡ ናቸው ያሉት አቶ በለጠም የ85 ዓመት የዕድሜ ባለጸጋ እናታቸውን ጨምሮ መላ ቤተሰቡ በአስፋው ህልፈት ሀዘኑ እንደጸናባቸው በሲቃ ይናገራሉ።
እኔ ስለ አስፋው ምንም አይዘንበቅበቅ ጉሮሮም ድምፅም የለኝ መናገር አልችል። እኔ ያሳደግኩት ነው፣ የአስር ዓመት ልዩነት አለን፣ አቅፌ ያሳደግኩት ነው። አስፋው ከልጅነት እድሜው እስከ ሞተባት ቀን ጋሽዬ ብሎ አክብሮኝ ነው። በህይወት ዘመኑ አንዲትም ቃል ያልተናገረኝ፣ አንዲት ቃል ካፉ ያልወጣ ልጅ እንዳከበረኝ የሞተ ሰው ነው። ከማንም ወንድሞቼ መካከለ ወደሙ ትልቅ ፍቅርም የነበረ ልጅ ነው አክባሪም ነበረ እኔ ጃ ምን ብዬ እንደምናገር አላቅም ያስዩን ምንም መመለው ቃል የለም አልጠግብም አውርቼ አልጠግብም ወንድሜ እግዚአብሔር ነፍሱን ወንድሜን በገነት ያሳርፍልኝ እግዚአብሔር
አስፎ መሸሻ ከአድማጮች ጋር የተዋወቀው በኢትዮጵያ የመጀመሪያው ኤፍኤም ራዲዮ ሆኖ በ1993 ዓ.ም በተቋቋመው የኤፍኤም አዲስ 97.1 ራዲዮ አየር የመዝናኛ ፕሮግራም ነበር። አስፋው ከዚህ አንስቶ ከ30 ዓመታት በላይ የራዲዮና ቴሌቪዥን ፕሮግራሞች አዘጋጅና አቅራቢ ሆኖ ሰርቷል። የኢቢኤስ ቴሌቪዥን የውድ መዝናኛ ዝግጅቱ ደግሞ በብዙ ተመልካቾች ዘንድ ተወዳጅነትን ያተረፈበት እንደነበረ የጣቢያው ባልደረቦችና ወዳጆች ይመሰክሩለታል። በዚህ ፕሮግራም ላይ ለዮት ማለፍ መንስ የሆነው የጤና ክልስ ከሚገጥመው ድረስ ሰርቶበታል። አሁን ሮም በአሜሪካ ያደረገው አበበ ፈለቀ ከኤፍኤም አዲስ ራዲዮ እስከ ኢቢኤስ ቴሌቪዥን ከአስፋው ጋር በስራ ባልደረባነት ዘርቋል። ከሀያ ዓመታት የተሻገረው ጓደኝነታቸው በቤተሰባዊ ወዳጅነትም የጠነከረ እንደሆነ ይናገራል። አስፋው ዋሽንግተን ሕክምናውን ሲከታተል በነበረበት ወቅት ከጎኑ ካልተለዩት ወዳጆቹ መካከል አንዱ የነበረው አበበ ስለ አስፋው ስብዕና ሲመሰክር የሚናገረውን የሚኖር ሰው ነበር ይላል።
አሁን ይህን ያክልም ሰው እንዲወደው እንዲያከብረው ያደረገው ባህሪው ነው። ባህሪው የውሃነት፣ ደግነት፣ ቀናነት፣ ቆመው በእግር ቆመው ቢሄዱ አስፋው ናቸው። አስፋው ሁለት መልክ የለውም፣ ሁለት ስብዕና የለውም። ነገር አዙሮ ጠምዝዞ የሚያይ ሰው አይደለም። በጣም ሁለቡቡ ነው፣ ደግ ነው። ላይፍን ህይወትን በሚገባ ጥዘፉ ለስት እየኖረ ደስተኛ፣ የራሱ ችግር ምንም ውስጥ ቢያልፍ እነዛን ነገሮች በራሱ መንገድ አልፎ የሚኖር ሰው ነው። ከዛ አንጻር እኔ የአስፋውን መግለጽ ገልጸው በአጭር አገላለጽ በቀናነቱ በደግነቱና በየዋህነቱ ስፔሻሊ በየዋህነቱ።
አስፋው መሸሻ በጥቅምት ወር 2016 ዓ ም በገጠመው የጤና መታወክ በሀገር ውስጥ ህክምና ሲረዳ ቆይቷል። ለተሻለ ህክምናም ወደ አሜሪካ በመምጣት በጆርጅ ዋሽንግተን ዩኒቨርሲቲ ሆስፒታል ህክምናውን ሲከታተል ነበር። የህክምናውን ወጪ በኢቢኤስ ቴሌቪዥን ሲሸፈን ቆይቷል። ሆኖም ተጨማሪ ህክምና ክትትል በማስፈለጉ ጃፒ በሚል ቅጽል ስሙ የሚታወቀው ብቸኛ ልጁ ሳምሶን አስፋውና ጓደኞቹ ባስተባበሩት የጎፈንድሚ እርዳታ ማሰባሰቢያ በመላው ዓለም ከሚኖሩ ኢትዮጵያውያን $200,000 በላይ ገንዘብ ተሰብስቦለት ነበር። ህመሙ ግን መሻሻል ባለማሳየቱ ባለፈው ሳምንት በኢትዮጵያ ሰዓት አቆጣጠር ቅዳሜ ለውድ አጥቢያ ከሌሊቱ 9 ሰዓት ህይወቱ አልፏል። አስፋው የገጠመው የጤና እክል ከባድ እንደነበር የሚናገረው የሙያ አጋሩና ወዳጁ አበበ ፈለቀ በአስቸጋሪ ህክምና ውስጥ ማለፉንም ገልጾልናል።
ከህክምና አንጻር ብዙ አማራጮችን መውሰድ የሚቻልበት ደረጃ ላይ አልነበረም። ስለዚህ የነበረው የህክምና ኦፕሽን በጣም ሊሚትድ የጨረር ህክምና ብቻ ነው የነበረው እና በዛ ህክምና በጣም አድካሚ ጊዜና ጉልበትን የሚጠይቅ ነው እና በዛ ሂደት ውስጥ ያንን ህክምና በሚያካሄድበት ጊዜ ውስጥ ያው የራሱን ሂደት አልፏል። ስለዚህ አስቸጋሪ ነው የነበረው ህክምናው። ከዛ ባለፈ ግን ህክምናው ላይ እያለ የነበረው የህዝብ ድጋፍና ፍቅር ከአይምሮዬ በላይ ነው የነበረው። በቃላትም በምንም ሊገለጽ አይችልም። በአካል እዚህ ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ ያለው የማህበረሰብ ክፍል እዛ ሆስፒታልም ነርሲንግ ሆምም መጥቶ ልጠይቅህ ላስታምህ ከሚለው ባሻገር በጸሎትም በገንዘብም በስልክም በመንፈስም ሁሉም ሰው አብሮት ነው የቆመው። እኔ በጣም በሚገርም ሁኔታ አስፋው በህዝብ ፍቅር ታጅቦ ነው የኖረውም ያለፈውም ብዬ ነው የማስበው።
ኑሮም በአሜሪካ አድርጎ የነበረው አስፋው መሸሻ ከ2001 ዓ ም ጀምሮ በኢቢኤስ ቴሌቪዥን የተላለፈ ነበረው እና በአሜሪካ የሚኖሩ ኢትዮጵያውያን ህይወት በሚዳስሰው ኑሮ በአሜሪካ መሰናዶ ይታወቃል። ወደ አዲስ አበባ ተመልሶ መኖር ከጀመረ በኋላ ደግሞ በዚያው በኢቢኤስ የመዝናኛ ዝግጅቶችን በማቅረብ ሲሰራ ቆይቷል። ዮናስ ከበደ ከአስፋው ጋር አብረው ከሰሩ ባልደረቦች መካከል ነው።
ኢቢኤስ ከቴሌቪዥን ከገባው 8 ዓመት አልፎኛል። ከአስፋው ጋር እንግዲህ ላለፉት 6 ዓመት ተኩል አካባቢ ነው የምንተዋወቀው። በጣም በቅርብ እንተዋወቃለን። ከስዬ በጣም ትልቁ ነገሩ ስራ መውደዱ ነው። ከስራ ቦታ ላይ አይጠፋም። በሱ የስራ የቀረጻ ሰዓቶች ብቻ ሳይሆን በሌሎች የቀረጻ ሰዓቶችም ላይ በመገኘት አብሮነትን የሚገልጽ ነው። አስዬ ከዚያ በተጨማሪ እንግዲህ ለራሱ የሚሰጠው ደግሞ ዋጋ አለ። እንደ ሰው ምን ማድረግ አለብኝ የሚለውን ነገር እንግዲህ አምላክ የሚሰጠው ቸርነት ይመስለኛል። ለሰዎች በጣም ቅን መሆንን፣ በጎ መሆንን ፕላስ ደግሞ ሰዎችን በኩል ማየቱ የዛው መስሪያ ቤት ውስጥ ሆነን የበላይ የበታች የሚል አይነት አስተሳሰብ ምንም አይነት አስተሳሰብ የለውም። ሰዎችን ለመርዳት ሁሌም የሚዘረጋ ነው። አስፋው እንግዲህ ሰው ለካ አንዳንድ ጊዜ በስራውን ብቻ ሳይሆን በሞቱ ወይም ደግሞ በህልፈቱ ጊዜ ትልቅነቱ የምናይበት ነው። አሁን እዚህ ኢትዮጵያ ያለው ሰው በጣም በጣም የሚገርም ነው። እጅግ በጣም ብዙ ስልኮችን በግል እያስተናገድኩ ነው። በመስሪያ ቤት በኩል በጣም ብዙ ነገሮች እየመጡ ነው። ስለዚህ የአስፋው ትዕምርትነት እኔ አስፋው ትዕምርት ነው የምለው የኢቢኤስ ትዕምርት ነው። ስለዚህ አስፋውን ትምህርት እንዲሆን ምን ቢሆን ያደረገው ነገር ትልቁ ነገር ብዬ ምለው እውነተኛ ማንነቱ ነው። በስራ ቦታም ከካሜራ ውጭ የሚያለው እውነተኛ ማንነቱ ነው።
ያስፈው ህልፈት ህይወት ከተሰማ በኋላ ተመልካቾቻችን ሀዘናችን በመጋራት ለእርሱ ያላቸውን ፍቅርና ክብሮት እያሳዩ ነው የሚለው ዮናስ፣ ይህም አሁን በስራ ላይ ያለነው ጋዜጠኞች ከአስፋው ተወዳጅነት የምንማረው ነገር እንዳለ ያሳያል ይላል።
እውነተኛ ሰው መሆን በተቻለን መጠን መቼም ሁሉ ነገር ማሟላት አንችልም፣ ግን በተቻለን መጠን ሚዛናዊ እውነተኛ መሆን አንዱ እና ትልቁ ነገር ነው ብዬ አስባለሁ። ሁለተኛውና ትልቁ ነገር ከአስፋው የምንወስደው ለስራ ያለው መታተር ነው። ተመደበለት ወይም ደግሞ ይሄን ስራ በተባለበት ቦታ ሁሉ እኩል ሆኖ ያንን ነገር የሚያደርስ ግብ የሚያስመታ ሞገስ ያለው ጋዜጠኛ ነበርና እነዚህ አይነት ነገሮችን እንወስዳለን ብዬ አስባለሁ።
የመዝናኛ ፕሮግራሞች አቅራቢው አስፋው መሸሻ ከአባቱ አቶ መሸሻ አስፋውና ከእናቱ ከወይዘሮ ዘነበወርቅ አሻግሬ ሐምሌ 19 ቀን 1959 ዓ.ም ነበር የተወለደው። ለወላጆቹ አምስተኛ ልጅ እንደሆነ የኢቢኤስ ቴሌቪዥን ካስተላለፈው የህይወት ታሪኩ ለመረዳት ተችሏል። ትምህርቱንም በሐረርና በአዲስ አበባ ተከታትሏል። በ57 ዓመት ዕድሜው ህይወቱ ያለፈው የአስፋው መሸሻ ስርዓተ ቀብርን አስመልክቶ በአሜሪካና ኢትዮጵያ ዝግጅቶች እየተደረጉ ይገኛሉ። በዚህ በአሜሪካ የተዘጋጀው የአስክሬን ሽኝት መርሃ ግብር የቀድሞ ባልደረባውና ወዳጁ አበበ ፈለቀ እንደሚከተለው ያብራራል።
በተቻለን አቅም ከዚህ ፕሮፐር የሆነ ሽኝት እንዲካሄድለት እየሰራን ነው የምንገኘው። በዛም መሰረት ሮብ እዚህ ቨርጂኒያ አርሊንግተን በሚገኘው የኢትዮጵያ ማህበረሰብ አዳራሽ ውስጥ የሽኝት ፕሮግራም ከሰዓት በዋሽንግተን አቆጣጠር ከ2 PM ጀምሮ እስከ ማታ 8 PM ድረስ የሽኝት ፕሮግራም ይኖራል። ቤተሰቦቹም፣ ጓደኞቹም፣ ወዳጆቹ ተገናኝተው ሀዘናቸውን የሚገልጹበት መድረክ ይኖራቸዋል። ሐሙስ በማግቢያ ነጋታው ማለት ነው ከጠዋቱ በዚህ በዋሽንግተን አቆጣጠር 10 AM ጀምሮ እስከ 12 PM ድረስ በመድኃኔዓለም ሜሪላንድ በሚገኘው መድኃኔዓለም ገብረ ገነት መድኃኔዓለም ቤተ ክርስቲያን የጸሎተ ፍታት ስነ ስርዓት ይካሄዳል። የጸሎተ ፍታት ስነ ስርዓቱ ከተካሄደ በኋላ ደግሞ ተመልሰን ኢሲዲሲ ወይም የኢትዮጵያ ኮሚኒቲ አዳራሽ አርሊንግተን የጸበል ጸዲቅ ከሰዓት በኋላ ከዋን ኦክሎክ በኋላ ደግሞ የጸበል ጸዲቅ ስነ ስርዓት ይኖራል። እስካሁን ድረስ ባለኝ መረጃ እንግዲህ የቀብር ስነ ስርዓቱ ሰኞ ነው የሚካሄደው፣ ወይ እሁድ ወይ ቅዳሜ ከዚህ የሚሄድበት ሁኔታ እያመቻቸን ያለ ነው። እዚህ ላይ ነው ያለ ነው።
በዋሽንግተን ሜሪላንድና ቨርጂኒያ የሚኖሩ ወዳጆቹ ለአስፋው መሸሻ አስከሬን የስንብት መራገሮችን ካከናወኑ በኋላ ጥር 11 ቀን 2016 ዓ.ም ከአሜሪካ ወደ ኢትዮጵያ ሽኝት እንደሚደረግለት ተገልጿል። በአዲስ አበባም የቀብር ስነ ስርዓቱ የሚያስፈጽም ኮሚቴ ተዋቅሮ ዝግጅት እየተደረገ ነው። ለአሜሪካ ድምፅ አስማዋየ ነው፣ ዋሽንግተን ዲሲ።
ዩናይትድ ስቴትስ ከመላው ዓለም ለተሰባሰቡ ስደተኞች ማረፊያና የተሻለ ሕይወት መጀመሪያ ስፍራ እንደሆነች ብዙዎች ይስማሙባታል። ተከታዩ ዘገባችን ታዲያ ከረጅም ዓመታት በፊት ከቦሊቪያ ወደ ዩናይትድ ስቴትስ በሕገ ወጥ መንገድ የገባች አንዲት ሴት ታሪክን ያስቃኘናል። ቆንጅታዬ ለምሽቱ ኑሮ በአሜሪካ ዘገባ ይዘዋለች።
I like hiking because it reminds me of home. I like hiking, but it also reminds me when I cross the border, mainly because when I hike I can take my time and
የእግር ጉዞ ወዳለሁ አገሬን ስለሚያስታውሰኝም ጭምር ነው። እሱም ብቻ አይደለም፣ ድንበሩን እንዴት በእግሬ አቋርጬ እንደገባሁ ያስታውሰኛል። አሁን ይኸው ቀስ ብዬ እየተደሰትኩ መንገዱን እያጣጣምኩ ነው የምራመደው። ያኔ ግን በሩጫ ነበር ወሰኑን ያቋረጥኩት።
I had a really good childhood in Bolivia. I went to private school.
ቦሊቪያ ያለን ጥሩ ኑሮ ነበረኝ። የግል ትምህርት ቤት ነበር የምማረው። ብዙ ጓደኞች ነበሩኝ። ስፖርት እጫወት ነበር። እስከ 12 ዓመቴ ቦሊቪያ ከኖርን በኋላ እናቴ ድንገት ተነስታ ወደ ዩናይትድ ስቴትስ መሄድ አለብን አለች።
My name is Aileen Villegas. I'm originally from Bolivia and I came to
the Aileen Villegas ባላለው የቦሊቪያ ተወላጅ ነኝ። ወደ ዩናይትድ ስቴትስ የመጣሁት እንደ አውሮፓውያን አቆጣጠር በ1985 መጋቢት ወር ውስጥ ነው። ዩናይትድ ስቴትስ ለመምጣት ቪዛ ማግኘት አልቻልንም። ያገኘነው የሜክሲኮ ቪዛ ነበር። የአሜሪካ ቪዛ ማግኘት ከባድ ነው። ስለዚህ ተነሳንና ወደ ቲዋና ሄድን። በድብቅ የሚወስደንን ሰው የዚያኑ ምሽት አገኘን። ጉዞው አጭር ነው፣ ቶሎ ትደርሳላችሁ ነበር የተባልነው። ሳምንታት ወራት ይወስዳል አልተባልንም። ድንበሩን ትሻገራላችሁ፣ ከዛ በአውሮፕላን ተሳፍራችሁ ወደ ቨርጂኒያ ትጓዛላችሁ አለቀ ነው የተባልነው። የሆነው ግን እንደሱ አልነበረም።
When we met a coyote, he said, I have to cross with somebody else tonight, so you're going to cross with this other person.
ድንበሩን ከሚያሻግረን ሰው ጋር ስንገናኝ አንድ ሌላ ሰው ይዤ ዛሬ ማታ ልሄድ ነውና እናንተ ከዚህኛው ሰው ጋር ትሄዳላችሁ አለን። የመጀመሪያው ሰው ሳይሆን ከሁለተኛው ጋር ስንገናኝ እንሄዳለና ወደ አንድ ቤት ወሰደን። ቲዋና ውስጥ ነው። ወንዶችም ሴቶችም አሉ። አይጥ ሁሉ ነበር። 20-25 ሰው ይሆናል ቤት ውስጥ ያለው። ትንሽ ቤት ነው። እዚህ እስኪ መሽንቆይና ሄሊኮፕተሮች በሌላ አቅጣጫ እስከሚያልፉ ጠብቀን እንሄዳለን እናልፋለን ነበር ያለን።
The land between San Diego and Tijuana is very dry. There's a lot of bushes that have
ከሳን ዲየጎ ጀምሮ እስከ ቲዋና መሬቱ በጣም ደረቅ ነው። ሾክ ያለው ቁጥቋጦ ብቻ ነው። በድብቅ እያሽለኮለከ የሚወስደን ሰውዬ የሄሊኮፕተር ድምጽ ስትሰሙ ቁጥቋጦ ውስጥ ተደበቁና ቆዩ፣ ከዚያ ወጥተን እንሮጣለን አለን። መኪናም ካያችሁ ሩጡ ነው ያለን። የዚያን ዕለት ታዲያ ሰዓቱ እኩለ ሌሊት ገደማ ነበር። አሁን የድንበሩ አጥር ምን እንደሚመስል አላውቅም። ያኔ ግን የሽቦ አጥር ነበር። በቃ ሰው ያንን እየቆራረጠ ሰው እየሾለከ ይገባል። ሄሊኮፕተሩ ሲሄድ ሰው መሯሯጥ ጀመረ። ሄሊኮፕተሩ ተመልሶ መጣ አስታውሳለሁ። እኔና እናቴ ቁጥቋጦ ስር ተደበቅን። እሾሁ ይወጋጋን ነበር። አሁን ሄሊኮፕተሩ ተነስቶ ሲሄድ ሁሉም ከተደበቀበት ወጥቶ መሮጥ ጀመረ። ሰውየው ከኋላ ሆኖ መቆም የለም ሂዱ ይለናል።
We got surrounded by immigration cars. They rounded us up and then
የኢሚግሬሽን መኪናዎች ደረሱብን። ከበቡንና እያንዳንዱን ሰው መመርመር ጀመሩ። ከየት ሀገር ነው የመጣችሁት? ምን እያደረጋችሁ ነው? ለምንድን ነው ዩናይትድ ስቴትስ መምጣት የፈለጋችሁት? እኔና እናቴ የሜክሲኮ ሰዎች እንድንመስል በእነሱ ቅላጼ ነበር የምንናገረው። ለሚጠይቁን ሁሉ የሐሰት መልስ ነበር የምንሰጣቸው። መልሰው ወደ ቲዋና ላኩን። ሁለተኛው ሌሊት ላይ እኔና እናቴ የተለያዩ አሸጋጋሪዎች ተረከቡን። ሄሊኮፕተር ስታዩ ዝም ብላችሁ ሩጡ ተባል። እናቴና ያንኛው አሸጋጋሪ ሄዱ። እኔ ከልጅየው ጋር መራመድ ጀመርኩ። ብዙ ቀድመውናል። እኔ አንድ ቦታ ጋር ስንደርስ ጉልበቴ ታመመ፣ መሄድ አቃተኝ። እናቴም ርቃ ሄዳለች፣ ትታየኛለች። ሰውየው ዝም ብለን መራመድ ነው ያለብን፣ መቆም የለብንም አለኝ።
There was a white van waiting for us at the opposite end.
ስንደርስ አንድ ነጭ መኪና ይጠብቀን ነበር። ሬድ ሩፍ የሚባል ሆቴል አስገቡን። አቤት እንዴት ደስ ይላል አልኩ አስታውሳለሁ። በሰው የምናውቃት ካሊፎርኒያ ያለች ጓደኛችን መታ ወሰደችን። አንድ ቀን እሷ ጋር አደርንና ወደ ቨርጂኒያ የምትሄዱበት ትኬት ተዘጋጅቶላችኋል አለችን። ቨርጂኒያ ሄድን።
When I came here, ESL classes were very limited. Everything was in English.
እዚህ ስመጣ እንግሊዝኛ ቋንቋቸው ላልሆነ ሰዎች የሚሰጠው ትምህርት እስከዚህም አልነበረም። ሁሉም ትምህርት ደግሞ በእንግሊዝኛ ነበር የምንማረው። የመጀመሪያ ሪፖርት ካርዴ ሲመጣ በሙሉ ኤፍ ነው ያገኘሁት። ምን ማለት እንደሆነ አላወቅኩም። በጣም ተረበሽኩ። ለዶክተሯ ነገርኳት። ምን እንደሆነ አልገባኝም አልኳት። ቋንቋውን ስላለመድሽው ነው አለችኝ። እንግሊዝኛ የሚያስተምሩን እንዲሁ ለመግባባት ያህል የሚበቃ ብቻ ነበር። ከዚያ የእንግሊዝኛና የስፓኒሽ ቋንቋ መዝገበ ቃላት አመጣችልኝና ማታ ማታ ከሷ ጋር ማጥናት ጀመርኩ። በስድስት ወር ውስጥ ቋንቋውን ለመድኩት። ሰባተኛ ክፍል ከጨረስኩ በኋላ በሁሉም ትምህርት ኤ ነበር ማመጣው።
I have a daughter and I've raised her to always work hard and not to rely on anybody and to always be independent.
ሴት ልጅ አለችኝ። ሁሌም በርትታ እንድትሰራ፣ ማንም ላይ መተማመን እንደሌለባት እያስተማርኩ ነው ያሳደግኳት። ሁሌም ስታድጊ ለሌሎች መስጠት አለብሽ፣ 10 እጥፍ ሆኖ ይመለስልሻል እያልኩ አስተምራታለሁ።
I remember going to visit a friend in San Diego 15 years after arriving here and we decided
ታውሳለህ፣ እዚህ ሀገር ከመጣው ከ15 ዓመት በኋላ ሳን ዲየጎ የምትኖር ጓደኛዬን ልጠይቃት ሄጄ ነበር። ከድንበሩ በሜክሲኮ በኩል ወዳለው ሄደን እንጎብኝ ተባባልንና ሄድን።
አድማጭ ተመልካቾቻችን፣ ለምሽቱ ያዝናቸው መሰናዶዎች እዚህ ላይ ተጠናቀዋል። አብራችሁን ስለቆያችሁ እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ በስርጭቱ፣ ጽዮን ግርማ በዋና አዘጋጅነት፣ እዚህ ላይ እንሰናበታለን። ጤና ይስጥልን።
¶¶